ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተመስተልኝ እንደምን አመሻችሁ አልማጮቻችን። ዛሬ ማክሰኞ ነሐሴ 22 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ እናሰማለን። ወሬ ታሽቶ አይቆረጥም ወያኔ ተመክሮ አይሻሻል በሚል ርዕስ የቀረበ ነው። በመጨረሻም ከአቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ክፍል አንድ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ከእሁድ ነሐሴ 29 ቀን ጀምሮ በድሬዳዋ ከተማ በቀበሌ 09 ውስጥ በተካሄደ ግጭት ከባድ ጉዳት የደረሰ መሆኑ ተዘገበ። ድርጊቱ ወያኔ ያመጣሽ በኦሮሞና በሶማሌ ወጣቶች መካከል የተቀሰቀሰ የዘር ግጭት ሲሆን መነሻው ምን እንደሆነ አልታወቀም። በርካታ ወጣቶች መጎዳታቸው ቢነገርም ምን ያህል እንደሆኑና የጉዳቱ ክብደትም እስካሁን አልተገለጸም። የወያኔው ድርጅት የህወሓት ማዕከላዊ ኮሚቴ ከነሐሴ 18 ቀን ጀምሮ ሲያካሄድ የቆየው ስብሰባ ከተጠናቀቀ በኋላ ባወጣው መግለጫ ድርጅቱ በሀገርም ሆነ በክልል ደረጃ ፈተና ያጋጠመው መሆኑን ገልጿል። በቀጣይ ሊያካሄድ ያሰበውን የድርጅቱን ጠቅላላ ጉባኤ የሚያደናቅፉ ተግባራት እየተካሄዱ መሆናቸውን ጠቁሞ ጉባኤውን ለማደናቀፍ የሚደረገውን ማንኛውንም እንቅስቃሴ ከህዝቡና ከአባላቱ ጋር ሆኖ እንደሚታገል አስታውቋል። የደረሰበትን ችግር ለመቋቋምና ለወደፊቱ ተጠናክሮ እንዲወጣ ለማድረግ የሚያስችሉ ቁርጥ የሆኑ አቋሞች መውሰዱንም ዘርዝሯል። ሰኞ ነሐሴ 21 ቀን የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌ በአዲስ አበባ አትላስ አካባቢ ከሚገኘውና ላለፉት ጥቂት ቀናት በቁም እስር ከታገተበት ቤቱ በፖሊስ ኃይሎች ተይዞ ሲወሰድ ከቤቱ ውስጥ 5 ክላሽንኮቭ መሳሪያና 5 ሽጉጦች የተገኙ መሆናቸው ታውቋል። መሳሪያዎቹን ለምን ዓላማና ተግባር ሊያውል እንደፈለገ እስካሁን የታወቀ ነገር የለም። ተያዘ ዜና፣ የፌደራል ፖሊስ በዛሬው ቀን በሰጠው መግለጫ ከአብዲ ኢሌ ጋር ተባባሪ ናቸው የተባሉ 6 የቀድሞ የሶማሌ ክልል ባለስልጣኖች የታሰሩ መሆናቸው ታውቋል። ከታሰሩት ውስጥ የጅጅጋ ከተማ ከንቲባ፣ የሴቶች የፍትህና የትምህርት ጉዳይ ኃላፊዎች ይገኙባቸዋል። በአካባቢው ተፈጥሮ የነበረው ውጥረት እስካሁን ያልበረደ መሆኑ ይነገራል። ማክሰኞ በኦሮሞ ሚሊሻዎች ተገድለዋል የተባሉና ከአንድ ቤተሰብ የሆኑ የ6 ሰዎች አስከሬን ወደ ጅጅጋ ሆስፒታል በመምጣቱ በከተማዋ የተቃውሞ ሰልፍ የተቀሰቀሰ መሆኑ ታውቋል። በባቢሌ በኦሮሞ ሚሊሻዎችና በልዩ ፖሊስ መካከል ጦርነት እየተካሄደ መሆኑም ይነገራል። ሰሞኑን ከብአዴን ማዕከላዊ ኮሚቴ አባልነት የታገዱት በረከት ስምኦንና ታደሰ ጥንቅሹ እንብዛም ዝምታ ለበግም አልበጃት በሚል ርዕስ ለብአዴን ማዕከላዊ ኮሚቴ ግልጽ ደብዳቤ ጽፈዋል። በተጨማሪም በረከት ስምኦን የተወሰነበትን ውሳኔ አስመልክቶ ማብራሪያ ሊሆኑ የሚችሉ ቃለ ምልልሶችን ለተለያዩ የሚዲያ ተቋማት ሰጥቷል። በግልጽ ደብዳቤው ላይ ሆነ በተሰጡት ቃለ ምልልሶች ላይ ግለሰቦቹ ስለተወሰደባቸው እርምጃ ራሳቸውን ለመከላከል የሞከሩ ሲሆን ከተነሱት ነጥቦች መካከል በእነሱ ላይ የተወሰነ ውሳኔ በሻቢያው መሪ በኢሳያስ አፈወርቅ ምክር መሆኑን፣ በባህር ዳር በተደረገው የማዕከላዊ ስብሰባ ላይ ለመገኘት ታደሰ ጥሪው ያልደረሰው መሆኑንና በረከት ደግሞ የጸጥታ ችግር መኖሩን ገልጾ ዋስትና ሊያገኝ ባለመቻሉ አለመሄዱን፣ ማዕከላዊ ኮሚቴ በእነሱ ላይ ውሳኔ ያስተላለፈው በሌሉበትና ለመከላከል በማይችሉበት ሁኔታ መሆኑን፣ በግል ይቅርታ እንደማይጠይቅና ሙስና ውስጥ የሌለበት መሆኑን ዘርዝሯል። በረከት ለውጡን እንደሚደግፍ ቢገልጽም አብዮታዊ ዲሞክራሲ መቀጠል ያለበት መሆኑን ገልጿል። የዓለም አቀፍ የስደተኞች ተቋም ባወጣው ዘገባ ጌዲዮና ምዕራብ ጉጂ በተካሄዱ ግጭቶች ምክንያት የተፈናቀሉ ዜጎች ስላሉበትና ስለሚመለሱበት ሁኔታ ዘግቧል። የተቋሙ መግለጫ በተፈጠረው ግጭት ምክንያት በአጠቃላይ 958,178 ሰዎች መፈናቀላቸውን አረጋግጧል። በጌዲዮ በጋራ መጠለያ ውስጥ 276,939 ሰዎች ሲኖሩ 514,444 ሰዎች ደግሞ ዜጎችን ተቀብለው በሚያስተናግዱ ማህበረሰብ ውስጥ ተጠግተው የሚኖሩ መሆናቸው ተገልጿል። በጉጂ ዞን 82,174 በጋራ መጠለያዎች ሲኖሩ 84,618 የሚሆኑት በእንግድነት በየመንደሮች ውስጥ ተቀላቅለው የሚኖሩ መሆናቸውን ዘርዝሯል። በሁሉም ዞን ያሉ ተፈናቃዮች ለመመለስ ፈቃደኞች ናቸው ተብሏል። በምዕራብ ጉጂ ካሉ ተፈናቃዮች መካከል 98.4% ለመመለስ ፈቃደኞች ሲሆኑ በጌዲዮ ካሉት መካከል 78% የሚሆኑት ለመመለስ ፈቃደኞች ናቸው ተብሏል። በደቡብ ሱዳን ያለፉት 5 አመታት በአገሪቱ ሲካሄድ የነበረውን የእርስ በርስ ግጭት ለማስቆም በተረቀቀው የመጨረሻ የስምምነት ሰነድ ላይ ፊርማቸውን ለማስቀመጥ ፈቃደኛ አለመሆናቸውን የተቃዋሚ መሪ ሪክ ማቻር ገልጸዋል ተብሏል። የእርቁን ውይይት በሊቀመንበርነት ያካሄዱት የሱዳኑ የውጭ ጉዳይ ሚኒስትር በሰጡት መግለጫ የደቡብ ሱዳኑ ፕሬዝዳንት ሳልቫኪርና የተቃዋሚው መሪ ማቻር ባለፈው ሰኔ ወር አጠቃላይ ስምምነት ላይ የፈረሙ መሆናቸውን ገልጸው በቀጣይነት በዝርዝር እየተካሄዱ ባሉ ውይይቶች ላይ ስምምነቱ ተደርሶ የነበረ ቢሆንም በቀረቡት የመስማሚያ ሰነዶች ላይ ሚስተር ማቻርና ሌላ አነስተኛ የሆነ የተቃዋሚ ፓርቲ አንፈርምም ማለታቸውን አስታውቀዋል። በመጨረሻም የግብጽ ፍርድ ቤት ከሁለት ዓመት በፊት ከካይሮ በስተሰሜን በሚገኝ የመፈተሻ ጣቢያ ጥቃት ፈጽመው በወታደሮች ላይ ግድያ፣ የአካል ጉዳት ባደረሱ 6 ሰዎች ላይ የሞት ፍርድ መወሰኑ ታውቋል። ሌሎች 2 ሰዎች ደግሞ የእድሜ ልክ እስራትና የ15 ዓመት እስራት ተበይኖባቸዋል። በ2005 ዓ.ም ተመረጥ ያሁኑ ፕሬዝዳንት አልሲሲ በህዝብ ምርጫ ስልጣን ያዙትን ሞርሲን ከስልጣን ካስወገዱ ጀምሮ የእስላማዊ ወንድማማቾች ድርጅት አባል የሆኑ በብዙ መቶ የሚቆጠሩ የግብጽ ዜጎች ፍርድ ቤት ቀርበው የሞት ፍርድ የተበረደባቸው መሆኑ ይታወቃል። ዜናው በዚሁ ይጠቃልላል። Thank you. ወሬ ታሽቶ አይቆረጥም ወያኔ ተመክሮ አይሻሻል ግልጽ የሆኑ ሀቆች አሉ። በአጉል ተስፋ ወይም በቀሪጻ ተስፋ ተዘውረን የማይሆን ይሆናል በሚል አባዜ ካልገባን ማለት ነው። ወያኔ የሚለወጥበት ከግፈኛነቱ የሚሻሻልበት ምንም ሁኔታ የለም። 28 ዓመታት አይተነዋል። ሰላምና እርቅም በሚል ሞከረ ነው አላግጦብንና ሉካንን አስሮ ወግዱ ብሎናል። በመርጫ ሲሸነፈም ህዝብን ፈሽቶና አዋጃውጆ በህገወጥ መንገድ ድምጻችንን ሰርቆ ቀጥሎብናል። በአማራው ላይ ያለውን ታሪካዊ ጥላቻ ተጠናክሮ ቀጥሎ ለብዙዎች ማለቅና መፈናቀል ምክንያት ሆኗል። የዛሬው ሹም ደግሞ ኢህአዴግን ጠግኝ ይከተላለው ይያለን ነው። ወያኔ የሚጠገን ጎን የለውም። በረከትን ለፍርድ ማቅረብ እንጂ አምባሳደር መሾም፣ አዜብን ከማሰር ይልቅ የምትገጥበት ቦታ መሾም ወዘተ የሚጠበቅ መፍትሄ አይደለም። ወያኔ ኢህአዴግ ማክተም አለበት። አዲስ ህዝባዊ ዴሞክራሲያዊ ስርዓት እውን መሆንም ይገባዋል። ዘንድሮ አዝማሪውም ፖለቲከኞችምና የሃይማኖት ሰዎች ፍቅር ማለቱን አብዝተውታል። ፍቅር ማዘናጊያ ቃል ነው። የሃይማኖት ሰዎችና አዝማሪዎች ሲሉ ትርጉም ሊኖረው ይችል ይሆናል። ለፖለቲከኞች ግን አያምርም። አገር የሚያሳጣና ጭቆናን የሚያስቀጥል አጉል መፈክር ቃል ነው። አርበኞቻችን ወራሪ ጣሊያንን ቢያፈቅሩ ኖሮ ባንዳና ካሃዲ ሆነው አገራችንን በሙሶሎኒና ግራዚያኒ ጫማ ስር በጣሉ ነበር። ፍቅር ያሰከረው ነግቶም ያገረሻል ነውና በጠላት ላይ መራራ ጥላቻ መያዝ ፍትሃዊና ተገቢም ነው። በፍቅር ሽፋን አገርን ለሻቢያ ከፍቶ መስጠት፣ ለአረብ መጎንበስ፣ ህዝብን የፈጀ ጭራቅን ከሸሸበት ናግባ ነጻ ነህ ብሎ መጋበስ፣ ወራሪ ሱዳንን በርታበት ብሎ ታላቄ ብሎ ማቀፍ፣ ስነ ስርዓትን የሳቱ መልፈስፈሶችን ማንጸባረቅ የሚያሳፍር እንጂ የሚያስመሰግን አይደለም። ትክል ያቸንፋል ነው መፈክራችን መሆን ያለበት። አጥፊ ጠላትን አመሮ መታገል እንጂ ፍቅር ብሎ መተቃቀፍ አገርና ህዝብን የሚጎዳ አማራጭ ነው። ይህም ቢሆን ህዝብ በራሱ ውሳኔና ፈቃድ የሚያሰፍ ነው እንጂ በግለሰብ የሚወሰንበት ወይም የሚሰበከው ሊሆን አይችልም። ከዚህ ባሻገር ደግሞ ዛሬ ያለው ሁኔታ የሽግግር ሳይሆን ስልጣን ከወያኔ ወደ ሌላ ቡድን የሚሸጋሸግበት ነው። ህዝብ የስልጣን ምንጭና ባለቤት ሊሆን ገና አልቻለም። ይህ ሁኔታ ሰፍኖ ባለበት ህዝብ የጠላው አገዛዝ ገነግሳን ግሱ ባልተወገደበት እርቅና ይቅርታ የሚለው ጫጫታ ከንቱ ነው። ወንጀለኞችን ይቅር ማለት የህዝብ ስልጣን እንጂ ራሱን ሹም ባለው ግለሰብና ቡድኑ ሊሆን አይችልም። የደርግን ወንጀለኞች ለማቀፍ ችኮላውን ቢያስገርም አይፈረድብንም። ወያኔ አሁንም በስልጣን ስላለ፣ የሹሙ ኢህአዴግ አካል ስለሆነ የወያኔ ወንጀለኞች ቅጣት ባይደርስባቸው ቢሾሙ የክብር እንግዳ ወዘተ ቢባሉ አያስገርመንም። ለውጡ ስር ነቀል ሳይሆን ሽግሽግ ነውና አያስደንቅም። ወንጀለኞች መጀመሪያ ጥፋታቸውን አምነው ተገቢውን ፍርድ ሳያገኙ በደፈናው ምህረት የሚባል ነገር የለም። በቅርቡ በበርማ ጀነራሎች ላይ የተወሰነውን ያጤኗል። ስንቱን ህዝብ የፈጁትን ወያኔዎች ምህረት ሊሰጥ አዲሱ ሹም አይችልም። ቢነሳም ቢሞክርም ህገወጥ ይሆናል። ወደፊት በእርቅ ስሜትና መንፈስ መጓዝ ከተፈለገ ሂሳብ ማወራረድ የግድ ይሆናል። መሪ ኃይል ደግሞ ህዝብ እንጂ ከወንጀለኞቹ ጎን የተሰለፉት ሊሆኑ አይችሉም። አዲሱ ሹምና ጓደኞቹ ለራሳቸው ምህረት ሊሰጡ መነሳታቸው በህዝብ ደም ላይ አጉል ቀልድ ነው። ጥፋትና ወንጀል ተዘርዝሮ ተገቢው ፍርድ በህጋዊ መንገድ ህዝብ በሚስማማበት መንገድ መሰጠት ይገባዋል። ልማድ ከሰይጣን ይከፋል ነውና አዲሶቹ ሽሞች መንገዳቸው የበፊቱን እየመሰለ መምጣቱ የሚጠበቅ ሆኗል። ጅብ የሚያነክሰው ሜዳ እስኪያገኝ ነው እንደተባለው መለሳለሱ መደላደልን ለማምጣት እንጂ የህዝብን ፍላጎት ለማሟላት አለመሆኑን ብንናገር ነብይ አያደርገንም። ከዚህ በፊት በደቡብ አፍሪካ የእርቅ ሂደት ነበር። ይህ ግን የተሳሳተና አግባብ ባልሆነ መንገድ ስለሄደ ለዛሬ የሀገሪቷ ቀውስ ተጠያቂ ነው ተብሏል። የአፓርታይድ አቀንቃኞችም ዛሬ የደቡብ አፍሪካን መሬት ሀብት ይዘው የብዝበዛው ስርዓት የተወሰኑ አፍሪካዊ የገዢ ፓርቲ ከበርቴዎችን አቅፎ እንደሚገኝ የአደባባይ ሚስጥር ነው። ብዙሃኑ በአሰቃቂ ድህነትና ስቃይ እንዳሉና ደቡብ አፍሪካ አብዮቷን ገና እየጠበቀች እንዳለች ብዙ የፖለቲካ ታዛቢዎች የገለጡት ነው። በመሆኑም በኢትዮጵያ የእርቅ ሂደት በአዲሱ ሹም ውሳኔ ሳይሆን ወንጀለኞች በሞላ ተይዘው ክሳቸው ቀርቦ ህዝብ ይሁን ባለው መንገድ ተፈርዶባቸውና ጥፋታቸውን አምነው ይቅርታን ሲለምኑ ብቻ ነው። ከወንጀል በደፈናው ነጻ ነኝ ማለት ፍትሃዊም አይደል ተገቢም አይሆንም። አዲሱ ሹም የሽግግር ሂደትን አዛብቶና ሰርዞ ሊጓዝ እንደፈለገው ሁሉ የረጅም ጊዜ ጓደኞቹንና ደርግንም ሳይቀር ከሚገባቸው ፍርድና ቅጣት ለማዳን ህግም አውጥቷል። የእርቅና ይቅርታውንም ሂደት አዛብቶ በማቅረብ ላይ ነው። የምንቀበለው አይሆንም። ደማችንን ያፈሰሱትንና ጀግኖቻችንን የገደሉት ሁሉ በነቂስ ለፍርድ መቅረብ አለባቸው። ይህ ነው ከእርቅና ይቅርታ በፊት መምጣት ያለበት። ይህን አቋም በመያዛችን አዲሱ ሹም ሳይቀር ቂመኞች ሊሉን የተነሱ እንዳሉ እናውቃለን። ቂም ግን ሲያንሰን ነው። ቁስላችን የሚታከመው የተረበሸችው ነፍሳችን እረፍት የምታገኘው ፍትህ ሲሰፍን ያጠፉ የገደሉ በተራቸው ሲቀጡ ነው። ይህ ደግሞ ግራ ቀኙን ለመግደል ተነስተናል ማለት አለመሆኑ ግልጽ ነው። ጥፋትን ማመን፣ ይቅርታን መጠየቅ፣ ምህረትን ከህዝብ መለመን ይቻላል። ደርጎች ለምሳሌ ምንም አላጠፋንም ብለው ተገትረዋል። ለነዚህ ተገቢው ቁጣት መሰጠት የለበትም? አማራን ያስጨረሰውና ያስጨረሱት ምንም አላጠፋንም ሲሉ ህዝብን በጅምላ የጨረሱና ያስጨረሱ ጥፋታቸውን ሳያምኑ የምን እርቅ የምን ምህረት? አቋማችንን ህዝብ ይፍረደው። መሰረታዊና ዋና መፍትሄ የሆነው የሽግግር ሂደት ወንጀለኞች በተለይ የሚቃወሙት በግርግር በአዲሱ ሹም አማካኝነት ከፍርድ ለማምለጥ ስለሚፈልጉም ነው። ከወያኔ በጸረ ህዝብ ወንጀል ተባረው የነበሩና የደርግ ጊዜ ወንጀለኞች ሁሉ ሽግግር አያስፈልግም ማለታቸውን ታዝበናል። ምክንያታቸውም የተሰወረ አይደለም። አዲሱ ሹም የሽግግርን ሂደት የማይፈልገው የራሱን ግዢ ሽግግር ብሎ ቡድኑን በበላይነት አስቀምጦ በዚያው በምናውቀው ምርጫ አሸናፊ ነኝ ብሎ ሊገዛ ሊነግስ ነው። አጫፋሪዎቹ ደግሞ የፍርድና የህዝብን ውሳኔ የሚፈሩ ለመሆናቸው ስም መጥቀስ ያለብን አይመስለንም። እያየን እንዳለነው ለችግሮቻችን የሚሰጡ መፍትሄዎች ምንም ከዋናው ጉዳይ ጋር የማይገናኙ ሆነዋል። የፕሮፓጋንዳና ደላይ እርምጃዎች ችግርን አይፈቱም። የህዝብ መፈናቀልና ከቤት መባረር ይቁም፣ ተገቢ መኖሪያ ቤት ለድሃው ይኑርለት ሲባል አንድ ቀን የአንዲት አዛውንት ቤት እድሳት ላይ ተሳተፍኩ ማለት ትርጉም አልባ ነው። ሱፍ ለብሶ ዶማ ይዞ እንደማይሆን መሆኑን ያሳያል። ሁሉም የፖለቲካ እስረኞች ይፈቱ ሲባል ጥቂቶችን ፈቶ ብዙዎችን አግቶ ማቆየትና አላሙዲን ለማስፈታት ሳውዲን ልመና መግባት መፍትሄ አይደለም። ያለውን የኢኮኖሚ ችግር ለመፍታት አንዱ መንገድ በሙስና የዘረፉንን አስሮ ገንዘባችንን ለማስመለስ መጣር ነው ሲባል የፈረደበትን በውጭ አገር ነዋሪ የሆነውን በቀን $1 አዋጡልን መፍትሄ አይደለም። ደርግ ረሃብ ገባ ተስፋፋ ሲባል ሁሉም ዜጋ የጓሮ አትክልት ይኑረው ያለውን ያስታውሰናል። የሽግግር ሂደት ይጀመርና ችግሮቻችን መሰረት ባለው መንገድ ለመቅረፍ ጉዞ እንጀምር ሲባል የለም እኔ አሸጋግሬ ያው ኢህአዴግን ቀጥዬባችሁ የምርጫ አሸናፊ እሆናለሁ ሆነ መልሱ። ጅጅጋ፣ ጌዲዮ ሚሊዮኖች ተፈናቀሉ፣ በጠባብነት ዜጎች ተጎዱ፣ ወደ አሳሳቢ አዘቅት ልንወድቅ ነው ስንል መልሱ ጸጥ ዝም ሆኖ ይገኛል። ወልቃይት ጠገዴ ዝም ጸረ ህዝብ አዋጆች ይሻሩ በአስቸኳይ ስንል እያጠናናቸው ነው መልሱ። ወንጀለኞችን ለመማር ግን የምህረት ህግ ሳይውል ሳያድር ታውጇል። ህዝባዊ መንግሥት ስንልም የለም ኢህአዴግ ይቀጥላል ብለውናል። ምን ቢወዱ ባዕድን አይረዱ ነው በሚል የሀገራችን ሉዓላዊነት ይከበር ስንል አገርን ለአሜሪካም ለአረቦቹም ለሻቢያም ከፍቶ መስጠት በሥራ ላይ እየዋለ ነው። ወንጀለኞች ለፍርድ ይቅረቡ ስንል የለም ይቅርታ ይደረግላቸው ምህረት ሰጥተናቸዋል ይሉናል። ሁሉን አቀፍ የሽግግር ሂደት ስንላቸው የለም አሸጋጋሪው እኔ የማሻግራቸውም ጠባቦችና የምንት ቡድኖችን ይሆናል ብለውናል። የአዲሱ ሹም ሹመት ሆነ ባለሥልጣንነት ሕገ ወጥ ነው። ሕዝብ እሱንም ሌሎችንም አልመረጠም አልሾመም። ይህን መብቱን እንዳያገኝ እንዳያስከብር የተሸነቀረብን ጋሬጣ ነው። መፍትሔው የሽግግርን ሂደት አስከብሮ ለሕዝብ የሚበጅ የሽግግር መንግሥትን መመሥረት መሆኑ ይታወቃል። ይህን መጻረር የሕዝብን መከራ ማስቀጠልና ውድ ኢትዮጵያን ለአደጋ ማጋለጥ ነው። አዝማሚያውንም እያየነው ነው። ሞኝ መካሪውን አይወድም እንዲሉ እንደማይሆን ተስፋ አለን። ጸረ ወያኔው ትግላችን ተፋፍሞ ይቀጥል። የሽግግር ሂደት በሐቅ ይጀመር።
Of kapane fana
esa
ishan kapana
አድማጮቻችን በማስከተል ከአቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ መስራችና የከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ጋር ያደረጉትን ቆይታ ክፍል አንድ እናሰማለን። ቃለ ምልልሱ የተደረገው ነሐሴ 5 ቀን 2010 ዓ.ም ነው። በኢያፓ እይታ በኢትዮጵያ ያለው ነባራዊ ሁኔታ ምን ይመስላል?
ብዙ ሰዎች በአሁኑ ጊዜ ለምንድን ነው ኢያፓ ይፎቶ ጋዊነትን ተቀብሎ ከውነት ወጥቶ በውስጥም በደጅም ያሉት አባላት በይፋ ሲንቀሳቀሱ ወይም ሊንቀሳቀሱ ሲሞክሩ ማናየ ይላል? እና እኛ በበኩላችን ከውነት ስለመውጣት እና በውጭ ያሉ መዳገራቸው ስለመመለስ ብዙም ምክር እና አስተያየት የምንሻ አይደለንም። ምክንያቱም ከህዋይነት ወጥተን በይፋ መብታችን ተከብሮ ተረጋግጦ በህጋዊ ህልውናችን ታውቆልን መንቀሳቀሱን እንፈልጋለን። ለዚህ ብለን ስንታገልም ብዙ አመታት እንዳሰለፈን ሁሉ ሰው ያውቃል። እኛ ለምንድን ነው አሁን ካለው ባለው ግርግር ወደ ድርጅቶች ወሰዱት አማራጭ ማንገባበት ብዙ ምክንያቶች አሉ። እሱን ለማስረዳት ሞክራለሁ። በቅድሚያ ግን ማለት የምፈልገው ምንድነው የመጣው ሁናቴ ለውጥ መጣም የሚባለው ሁሉ የመጣው በህዝብ ትግል በህዝብ ረጅም ጊዜ ትግል ነው። ህዝብ ታግለው ህዝባችን ታግለው የወያኔን የከፋፋይ ፖለቲካ ሰባብሮ የጥበት እና የጽንፈኝነት ፖለቲካም ያራምዱትን የነበረው አቸንፎ ህብረቱን አጠናክሮ በኢትዮጵያዊነት የበላይነት ባደረገው ትግልና በከፈለው መስዋዕትነት ብዙ ሺህ ሰው ነው ህይወቱን የሰጠው። ብዙዎች ደግሞ ያው ለእስር ተዳርገውና ለሲል ደግሞ ገብረሲል በጣም ከባድ በሆነ ስቃይ ተዳርገው አሁን እየተዘረዘረና እየተሰማ እንደመጣው ይሄ ነው ወያኔን ያዳከመው። ይሄ ነው ወያኔን ወደ ቀውስ የከተተው። ይሄ ነው ወያኔን ያሽመደመደው ብለን እናምናለን። ይሄንን ትግል እኛ ራሳችን እንዴት አግለን 4 አመት 5 አመት በህቡ ታግለን ወያኔን እንዲያርገን ብሎ ግለሰቦች የሚወስዱትን አንቀበለ። መጀመሪያ ታሪካችንን እናስከብራለን። የህዝብን ትግል ሚና እናስከብራለን። እና ይሄ ደግሞ የተደረገው ትግል ለመሰረታዊ ለውጥ ነው፣ ለጥገና ለውጥ አይደለም። ወያኔን ወይም ኢህአዴግ የሚባለውን ጭምብላቸውን በአዲስ መንገድ ለማስቀጠል አንዳንድ እድሳት አድርጎ እንዲቀጥል ለማድረግ ሳይሆን የወያኔ ስርዓት እንዲወድቅ እንዲገረሰስና ህዝብ የበላይነትን የሚያገኝበት ካሊነትን የሚያገኝበት ስርዓትን ይመጣ ነው። ለዚህ ነው ደም የፈሰሰው ሁሉ አመት የተከፈለው መስዋዕትነት ይሄ ነው እንጂ የህዝብን የዲሞክራሲ እና የመብት ጥያቄ ለአንድ ግለሰብ ወይ ለአንድ ቡድን ለመስጠት አይደለም የተደረገው ትግል። እዚህ ላይ እንግዲህ ልዩነት አለ፣ ግንጋ ልዩነት አለ። ከዚህ ነው አሁን ዝም ብለን ከጩኸቱ ጋር ማንደባለቀውና እንዴ ቆይስቲ አንዴ ረጋን በልና ነገሮችን አመጣጣቸውንም ወደፊትም ሊኖራቸውን የሚችለውን አንደምታና አካሄድ እንይም እንለው ለዚህ ነው። እና እኛ ምንድነው ይሄ ነገር ከተረገጠና እንትን ካል ማንም ቢሆን ማን ኢህአዴግን አድሶ አጠናክሮ እንዲቀጥልብን አንፈልግም። ይሄማ ሽንፈት ነው፣ እኛ እንደ ሽንፈት እናየዋለን። ይሄ በአቋራጭ የመጣ ነገር ነው። ይሄንን መጀመሪያ ማስቀመጥ እፈልጋለሁ። ሁለተኛ አመጣጡ የዚህ አዲስ ባለስልጣኖች አመጣጥ ደግሞ የባዕድ እጅም አለበት። ወያኔን ከጥፋት ለማዳን ነው እንጂ ወያኔን ለማስወገድ አዲስ ህዝባዊ ስርዓትን መንገድ ለመክፈት አይደለም። ይሄ እንግዲህ ጥቅም ያላቸው ባዕዳን ይሄንን ስርዓት እናድነው የኛ ጠቃሚ ስርዓት ስለሆነ እንደምን ብለን አድሰን በዚህ በዛሽ ብለን አድሰን እናስቀጥለው ብለው ተሯሩጦ ያመጡት መሆኑን እንግዲህ አሁን እየተጋለጠና እየተገለጠም ነው። ስለዚህ የባዕዳን ጣልቃ ገብነት በተለይ አሜሪካና የአረቦች የኛን የህዝብ ትግል በአጭር ለማስቀረት ያደረጉት ሰፊ ጥረትና ሰፊ ምክክርና ሴራ መሆኑ ደግሞ እኛ እናምናለን። ሀቁም ይሄ ነው። ይሄን እንግዲህ አንቀበልም የሚሉ ወይ ከዛ ሂደት ውስጥ ያሉ ናቸው፣ አለዛ ደግሞ ስለ ሀገራቸው ምን እየተሰራ እንደሆነ በሚገባ ማወቅ የማይፈልጉ ናቸው። እኛ ቂመኛ ወይም አክራሪ ናቸው ይባላል። እኛ ቂመኛና አክራሪ አይደለንም። ብንሆን ደግሞ ተገቢ ነው። የኢትዮጵያ ጥቅም የኢትዮጵያ ህልውና የኢትዮጵያ ህዝብ ፍላጎት እስካልተማራ ድረስ አክረረን እንቀጥላለን፣ አምረረን እንታገላለን። ይሄ ነው የኛ አቋም። ጥያቄዎቹ ከተመለሱለት ህዝብ እኮ አይደግፈንም፣ ህዝብም ዞር በሉ ይለናል። ስለዚህ አንቀበልም። መንግስቱ የመጣ ጊዜ አይተነዋል፣ መለስ ዜና የመጣ ጊዜ አይተነዋል። ብዙ ጫጫታ ይደረጋል። እነ መለስን ደግፉ ያሉን ልጆቻችን ያሏቸው ያበረታቷቸው እኛን እንደ አክራሪ ያዩን በእኛ ሬሳ ጠቅጥቀው ሲገቡ ወግተውን ወደ አዲስ አበባ ሲደርሱ ሁሉ በጭብጨባ ያተቀበሏቸው እንደነበሩ እናውቃለን። ተማሪዎች ደግሞ አይሆንም ብለው ደግሞ እነሱም ተገለዋል። እዛው አዲስ አበባ ላይ ግን ደጋፊ ነን ያሉ ብዙ ነበሩ። እኛ ግን ያ አይደለም እንትን ያለን የዴሞክራሲን መሰረትና የህዝቡን ፍላጎት የጣሱ ናቸው የሚጥሱም ናቸው እናውቃቸዋለን። የኢትዮጵያ አይጠቅማትም፣ ዘረኞች ናቸው፣ ከፋፋዎች ናቸው፣ ጠባብ ብሔርተኞች ናቸው ብለን በዛ አቋማችን እንግዲህ ጸንተን ያው 27 28 ዓመትም ታግለናል። አሁንም እኛ ለኢትዮጵያ የሚወጅ ስርዓት ከመጣ ኢትዮጵያ ህዝብ ሆ ብሎ የሚቀበለው አይደል? የተወሰነ በባዕድ ሀገር እና በእንትን በከተሞች ያሉ ስሜታዊ ድጋፍ እና እንትን አይደል? ጥያቄዎቹ ተመለሱ ወይ? ምን ተሰራ? ምንስ ታቀደ? ስንልግሬ እኛ ያቀረብናቸው ጥያቄዎች ልዩኛ ጥያቄ የምንደራደርበት ጥያቄ፣ ምክንያቱም እኛ የምንፈልገው እዚህ ቦታ መሾም አለመሾም የሚል ነገር አይደለም። እኛ የምንፈልገው የህዝብ ጥያቄ መልስ እንዲያገኝ ኢትዮጵያ አንድነቷ ተጠብቆ ዴሞክራሲ ሰፍኖበት ነጻ ሀገር እንድትሆን ነው የምንፈልገው። ለዚህ ነው እስከዛሬ የታገልነው፣ ከሶስት ስርዓት መታገላችን ነው። እንግዲህ ይሄ እስካልተሟላ ደግሞ የምንቀጥለው ትግል ይሆናል ማለት ነው። እና የጠየቅነው ጥያቄና የምንጠይቀው ጥያቄ እኛ ልዩ የድርጅት ጥያቄ የለንም። ቦታ መደራደር እዚህ ጋር ሹሙን እዛ ጋር አስገቡን ምን ነገርም የለንም። ያለን ጥያቄ አሁን ባጭሩ አስቀምጠናቸው የነበረው ሁሉም የፖለቲካ እስረኞች ይፈቱ፣ ለውያኔ የሚጠቅም አዋጅ ለማውጣት ጊዜ አይፈጅባቸውም። ግን ጸረ ህዝብ የሆኑ የጸረ ሽብር የፕሬሱን በሚመለከት የግብረሰናይ ድርጅቶች በሚመለከት እንደዚህ አይነት አዋጆች አላቸው። እነሱ ሻሩ ሲባሉ ቆይ እያጠና ነው ነው ይላሉ። ምን ማለት ነው እያጠና ነው? የምህረትና የእንትን አዋጁ ግን ወዲያውኑ ይወጣል። ስለዚህ ያልሆነ ነገር እናይበታለን። እና ሁሉም የፖለቲካ እስረኞች ይፈቱ። የአባም የተፈቱ የሉም፣ አንድም የተፈታ የለም። እነሱም ይፈቱ አብረው። አለበለዚያ ገለዋቸው ከሆነ ደግሞ ሁሉንም ገለው ከሆነ ደግሞ ገለናቸዋል ይበሉንና እንወቅ። ቤተሰቡም አውቆ እርሙን አውጥቶ ያርፋል ማለት ነው። ሁለተኛ ጸረ ህዝብ የሆኑ አዋጆች ይሻሩ ብለናል። ይሄም ጥናት አያስፈልገውም፣ ምንም አያስፈልገውም። ይሄ ፓርላማ የሚባለው ጉድ አዞ ማሻር ነው። ይቻላል፣ ይሄም ይቻላል፣ አልተደረገም። ሶስተኛ የተወሰኑ ድርጅቶች ህገወጥ የተባሉት ሲነሳላቸው፣ ለምሳሌ ኢህአፓ አልተነሳም፣ በይፋ አልተነሳም። ህገወጥ ተብሎ እስከ መታሰር እስከ መሳደድ የደረሰ ድርጅት ነው እሱ፣ ለምሳሌ አልተነሳለትም። ይሄ ዋና እንትን አይደለም። ዋና ጥያቄም ነው ግን ሁሉንም ኃይል ያሳተፈ በርዕዮተ ዓለምና በድጋፍና በብዛትና ማነስ ሳይሆን ሁሉንም ኃይል ያሳተፈ የሽግግር ሂደት ይኖር ብለናል። ይሄንን ጠቅላይ ሚኒስቴሩ የገባው አይመስለኝም። ምክንያቱም ሽግግር ሂደት ላይ የተሳተፉ ኃይሎች ሁሉ ሚኒስቴር የሚሆኑ አድርጎ ነው የወሰደው እና እኛ 27 ሚኒስቴር ቦታ ነው ያለን፣ ድርጅቶች ብዙ ናቸው፣ እንዴት ይሆናል አለ። ይሄ እንግዲህ አልተረዳሁም ማለት ነው። የሽግግር ሂደት ምን ማለት እንደሆነ ምንም አልገባውም ማለት ነው። ቢገባው ግን የሽግግር ሂደት ምንድን ነው? ሁሉም የሚመለከታቸው በጠረጴዛ ዙሪያ ቁጭ ብለው እዚህ አሜሪካ መጥቶ ጥያቄ 3 ደቂቃ ይሰጣችኋል፣ ጠይቁኝ፣ እኔ እመልሳለሁ። ከዛ ወደ ማብራሪያ ጊዜም አልነበረም። እንደዚህ አይነት ጨዋታ ሳይሆን ድርጅቶች በሙሉ የሚመለከታቸው ተሰብስበው በደንበኛ በተወሰነ አጀንዳ ማለት ነው፣ አገራችን እንዴት ነው ወደፊት እንዴት ልትሄዳለች? ልዩ ልዩ ጥያቄዎች አሉ። ልዩ ልዩ ድርጅቶች ልዩ ልዩ አስተሳሰብ አላቸው። ያን ውይይት ማድረግ ያስፈልጋል። አቅጣጫው እንዴት ነው ብሎ አሁን አዲስ አበባ ላይ ሊታወጅ የሚታሰበውና አሁን ደግሞ ተጠርተው እየተሰባሰቡ ያሉ ቡድኖች የነሱ ፍላጎት ከህዝብ ፍላጎት ጋር ይገናኛሉ አይገናኝም? ይሄንን በዛ ነው የምንፈትሸው። የማያምሩ እንትኖች አካሄዶች እያየን ነው። የሚያሰጉ እና ደስ የማይሉ አካሄዶችም እያየን ይሄንን በሁሉ ተሰብስበው ሁሉ ድርጅቶች ተሰብስበው ልዩ ልዩ አቋም ያላቸው ግን ለኢትዮጵያ በሚል በኢትዮጵያዊነት ለኢትዮጵያ ይሄ አቋም ብንይዝ ያዋጣል የመንግስት መዋቅሩ እንዲህ ቢሆን እሱ አይደለም የሚወስንልን ጠቅላይ ሚኒስትር ሁለት ጊዜ ካገለገለ ይበቃዋል ማን ነው እሱ ወሳኝ ያደረገው ሶስቴም ልንል እንችላለን አንዴም ልንል እንችላለን ጠቅላይ ሚኒስትሩ የአንድ የተመረጠ መንግስት ምን ያህል ጊዜ እንደሚቆይ የሚቆየውም ህዝብ እና ድርጅቶች በስምምነት ነው በአንድ ሰው ውሳኔ አይደለም ለአንድ ሰው ውሳኔማ ልንታገላለች ለአንድ ሰው ውሳኔ እኮ ነው በደርግም በመንግስቱ በወያኔም በመለስ ሀገር ያጠፋው እና ይሄንን ለዚህ አይደለም የታገለው ስለዚህ ያ ሂደት ይኖርና ሁላችን ንዋይና ሁሉ አብዛኛው የሚወስነው ነገር እንግዲህ ወደ ፊት መሄጃውና የሽግግሩ መንግስት ነው ይባለው ከዛ በኋላ የሚመጣ ነገር ነው በሚፈልጉና ሊያቋቋሙ የሚችሉና ህሉና ባላቸውና አቅም ባላቸው ሊቋቋም ይችላል ያኔ ድርጅቶች ለምሳሌ አንድ ነው አቋማችን ብለው አንድ ይዋሃዱ ይችላሉ የጋራ የጥምረት አቋም ሊይዙ ይችላሉ የህብረት ድርጅት ሆነው ባንድ ላይ ባንድ ድምጽ ሊመጡ ይችላሉ በሱ ትዛዝ አይደለም በጠቅላይ ሚኒስትሩ ትዛዝ አይደለም ተዋሃዱ ተጨፍለቁ ይሄ ራሱ ኢዲሞክራሲያውን አሰራር ነው እና ይሄን ነው ማለት እኛ ይሄንን ስለምንል አብረውን የሚሉ ነበሩ የሽግግር ሂደት የሚሉ ነበሩ አሁን ወደ መግባቱ እንገባለን ብለዋል እንግዲህ የነሱ አቋም የራሳቸው አቋም ነው የኛ አቋም ግን ይሄ ነው እና ሁለተኛ ሶስተኛ ደግሞ ወያኔ በስልጣን አለ አሁንም ተዳክሟል ቆስሏል በርግጥ ግን ወያኔ አልወደቀም ወያኔ አልተወገደም እኛ ደግሞ ወያኔ ጠላታችን ነው ስለዚህ ባለ ሁናቴ ላይ ሙሉ አመኔታ አድርገን ራሳችንን ግንባራችንን መሰጥበት ምንም ምክንያት የለም እና ህቡ ያሉ ጓዶቹ ደግሞ ውጡና ተጋለጡና ይወቋችሁና እርምጃ ወስዱባችሁ ልንላቸውም ደግሞ ምንም መብት የለንም ስልጣንም የለንም በዚህ ላይ እነዚህ ሁሉ ነገሮች በማየት ነው እንግዲህ የመጀመሪያ እስቲ የሽግግር ሂደት ይደረግ ይሄ የተደረገ አይደለም በጠቅላይ ሚኒስትሩ ስራ ምናው ምንድነው ጸረ ህዝቦችን ህዝብን የበደሉ ወንጀለኞችን ነጋበዝ ማቀፍ ቤተ መንግስት ማስከባሰ ምናው ለኢትዮጵያ ታገሉትና ኢትዮጵያ ታገሉትና ወደቁላትን መጀመሪያ እስቲ ከስር ቤት ይፈቱ አልተፈቱም ስጥቶቹ እንጂ ቀሽብር ያካሄደውን ፋሺስት ና ብሎ መጋበዝ ደግሞ በዛው ጣሊያን ኤምባሲ ያሉት ደግሞ ወንጀል ሰርተዋልና አይወጡም ማለት ምን ማለት ነው አለቃቸውን እየጋበዙ ታች ያሉት ሰዎች ወንጀል አላቸው ሁሉንም ማለት ያስገምታል እና ብዙ እንደዚህ ነገሮች አሉ እኛ ስሜታዊ አይደለንም ስሜታዊነትን ፖለቲካና ስሜት ጫጫታ አይሰራም የፍቅር ይቅርታ ምናምን ሁሉ በፖለቲካ ያለው ትርጉም በጣም የተለየ ነው በሃይማኖት ሌላ ነገር ሊሆን ይችላል እኛ በዛ አይደለም እንሄደው በፖለቲካ በደንብ ወንጀለኛ ጥፋቱን አምኖ ለፍርድ ቀርቦ ህዝብ ደግሞ ያለቀሰ ህዝብ ያለቀሰብ እሺ ምረት አድርጌያለሁ ሲል ነው እንጂ አንድ ግለሰብ ከየት መጣ ሳይባል 28 አመት ወያኔ ውስጥ ሲሰራ ያቆየ ግለሰብ መጥቶ ምረት አርገናል ናና ሀገራችን ተመለሰ ግዛን እሱ ያሰቃያቸውና ያሳደዳቸውን ተመለሱ የሚል ምንም አይነት ጥረት ሳይደረግ በሞላ ወንጀለኞች ኢትዮጵያ ማጥፋት ያስፈልጋል ኢትዮጵያ ትጥፋ ኢትዮጵያዊ አይደለንም በጎራዴ ነው አንገታችን ምን ቆርጠው ያሉ ወይም በቀይ ሽብር ወንጀል የተሳተፉ እነሱን መሰብሰብ ላይ ነው የተያዘውና ይሄ ሁሉ ለኛ የሚሰጠን ምልክትና አንደምታ ጥሩ አይደለም ስለዚህ ምን ሮጥበት ምክንያት የለንም የጠየቅናቸው ጥያቄዎች የህዝብ ጥያቄዎች ነው ሲሟሉ ስረኞች ይለቀቁ ጸረዝ ቢሆኑ ህጎች ይሻሩ የአንድ ሰው አይደለም የአንድ ሰው ስልጣን ለማዳበር አልታገልንም መቼም እንታገል አይሆንም እንቃወማለን እንደውም ስለዚህ ህዝባዊ መልክ የሚኖረው ለውጥ ለማምጣት የሽግግር ሂደት ይጀመር ሁሉን ያቀፈ ነው ያለው ማንንም አለየንም እዚህ ላይ ያ ኢህአፓ ለዚህ ነው በዚህ እንትን ውስጥ ያልገባው በኢህአፓ ስም ከዚህ በፊት እንዲሁ ወያኔ ጋር ካልሄድን ብለው የወጡ የተባረሩ ጥቂቶችን መድረክ ሰጥቶ ያፓልክ እንደገባው የሚያፓ ጥያቄ እንደጠየቀው የሚያፓ ጠቅላይ ሚኒስቴር እንዳለው አርጎ ለማስመሰል የተሞከረው እሱ ራሱ ሻጥር ነው። ምንም ከበፊቱ ከወያኔ መንገድ አለመሻሻልን ያሳያል። አሁን ኢትዮጵያ ውስጥም እንደዚሁ ድሮ ፎረም 84 ምን እንደተባለው ሌሎች ደግሞ እንደዚሁ ሰብስቦ ያፓዎች እኛ ነን ለማለት የሚደረገው ደግሞ ሴራ እኛ እናውቀዋለን። ይሄ ሁሉ መልካም መንገድ አይደለም። እኛ እነሱን አሁን አዛዥ የሆኑ አረቦቹ አይወዱንም በደንበረን ኢትዮጵያ ያቋም ገባናል እኛ እንድንኖር አለመፈለጋቸው አሜሪካም ያፓን ለምን እንደሚጠላ እናውቃለን። አሜሪካን ኢምፔሪያሊዝም ብለን ተዋክተናል በአይዘስላሴ ጊዜ ከሀገራችን እንዲወጡም አርገናል። ምናፍርበታል በመንኮራበት ትግል ነው። በደርግ ጊዜ ግን ከነሱ ጋር ምንም ጠብ ስላልነበረን ጠባችን ከሶቪየት ዩኒየን ከሶቪየት ህብረት ደርግን ከደገፈው ጋር ስለነበረ ከነሱ ጋር ምንም ጠብ አልነበረ። ግን ቂማቸውን ይዘዋል። ያቺን ቂማቸውን ይዘው እኛን ለማግለልና እኛን አስቀንጥሮ ለመጣልና እኛን ደፍጥጦ ለማለፍ የሚደረገው ጥረት አለ። ይሄንን ደግሞ ተካፋይ መሆን አልነበረባቸው አዲስ ነን የሚሉት ሹሞች ግን ዋና ተካፋይ ሆነዋል። እና ስለ ኢህአፓ መጥፎ ነገሮች ጠቅላይ ሚኒስትሩ የተናገረው መሰረት የሌላቸው ነገሮች ነው የተናገረው። የማውቀው ነው የደርግን ነው ያኔን ክስ እና ሽሙጥ ነው የደገመው። እኛ ለሱ በቦታው መልስ ሰጥተናል። እኛ እዚህ ማንሳት ላይም አልፈልግም። እና ይሄ ነው የኛ ጥያቄ ያለን ምክንያት ይሄ ነው። ከህቡነት ከሀገር ቤት ያልወጣን ምክንያት ይሄ ነው። ምክንያቱም ከአደጋ ውጪ አይደለንም። መፍታችን አልተከበረም። የኢትዮጵያዊነት አርማ አሁንም በአደጋ ላይ ስለሆነ ያስኪ በደንብ አርጎ ተረጋግጦ እስኪደላደል ድረስ ደግሞ እኛ ትግላችንን በያዝነው መንገድ መቀጠሉ ይሻላል ብለን የቆምነው ማለቴ ነው።
ለውጡ ስር ነቀል መሆን አለበት። ስንት ስር ነቀል እዚህ ሀገር ውስጥ ስር ነቀል ማለት እኮ የመደብ ትግል ማለት ነው። ኃይለስላሴን ደፍጥጬ ገድዬ ቢሮ እሳቸው ላይ ካልሰራው መንግስት አልሆንም ማለት ነው። መንግስቱ እንደምንም ብዬ አባረር ከዚህ ሀገር ካላወጣው መንግስት አልሆንም ማለት ነው። ስር ነቀል እኮ እሱ ነው። አንዱን ደፍጣ አሸንፈ ተረኛ አሸናፊ መሆን ነው። ተላቂ አሸናፊ
አዲሱ ሹም ስር ነቀል ለውጥን ሰውን ከመንቀል ከመግደል ጋር አመሳስሎታል። ለመሆኑ ስር ነቀል ለውጥ ማለት ምን ማለት ነው?
አሁን እንግዲህ እኛ ደግሞ በምንወስደው ወሰድነው አቋም ዛሬ ሳይሆን ከአጼ ኃይለ ሥላሴ ዘመን ደግሞ ነው ስር ነቀል ለውጥ ያስፈልጋል ብለናል። ስር ነቀል ለውጥ ለምን ነው የሚያስፈልገው? ስርዓቱ የበሰበሰ ስርዓት ሲሆን፣ ስርዓቱ ጸረ ህዝብ ሲሆን፣ ስርዓቱ ደግሞ በጥገና የሚለወጥ ሳይሆን አማራጭ የለውም። ስር ነቀል ማለት ያለውን ስርዓት መደምሰስ ማለት ነው። ያለውን ስርዓት መደምሰስ ማለት ሰውን እያሳደዱ መግደል፣ ሐውልት ማፍረስ፣ መጽሐፎቹን ማቃጠል፣ ቅርሳችንን ሁሉ እንትን ማለት ማውደም ማለት አይደለም። ይሄ በጣም ዝም ብሎ ግልብ አመለካከት ነው የሚሆነው። ስር ነቀል ለውጥ ማለት ስርዓቱን ማፍረስ ማለት ነው። በአጼ ኃይለ ሥላሴ ጊዜ ፊውዳል ስርዓት ነበር። ምንድነው መሰረቱ ምንድነው ስንል መሬት በባላባቶች በፊውዳሎች እጅ መግባቱ፣ አርሶ አደሩ ጢሰኛ መሆኑ። ጢሰኛ አልነበረም የሚሉን መጥተዋል። አሁን ጉድ ነው። ጢሰኛና ገባር መሆኑ፣ መሬት ላራሹ ይሁን ባለቤት ይሁን የመሬቱ የራሱ የመሬቱ ባለቤት ይሁን፣ ይሄ ዋናው ነበር። ሁለተኛ ዴሞክራሲ። አጼ ኃይለ ሥላሴ በአጼነታቸው ስዩመ መለኮት ነው የሚባሉት፣ የእግዚአብሔር የሰጠን ንጉስ ናቸው ተብሎ ነው የሚታመነው። በዛ መሰረት እሳቸው ናቸው ሁሉ ነው የህጉ ምንጭ፣ የስልጣኑ ምንጭ፣ የገንዘቡ ምንጭ አጼ ኃይለ ሥላሴ ናቸው። እና ዴሞክራሲ አልነበረም። ፓርላማውም የይስሙላ ፓርላማ ነበር። ከራሱ ደሞዝ ጭማሪ ውጪ ያወጣው ምግ ያለ አይመስለኝም። ተጽፎ ይሰጣል፣ ያጸድቃል። ከዛ ወዲያ የተቀየረ ነገር የለም። በደርግም በወያኔም የተቀየረ ነገር እንደሌለ ሁላችን እናውቃለን። ስለዚህ ስር ነቀል ነው ስንል ህዝባዊ ዴሞክራሲ መኖር አለበት። ህዝባዊ መንግስት ያልነው ለዚህ የታገልነው ያን ጊዜ ጀምሮ ህዝባዊ መንግስት ማለት በዴሞክራሲ መሰረት እኩልነትና ዴሞክራሲን መሰረት አድርጎ የህዝብ ጭቆናን አስወግዶ የሚቋቋም መንግስት ማለት ይሄ። እንደዚህ አይነት መንግስት ሁሉን ነገር ይፈታል ወይ መፍትሄ ይሰጣል የሚልም እንትን ግምት የለንም። ግን ያን መጥፎ ስርዓት ያፈርሰዋል ማለት ነው። ወያኔ አሁን በዘረኝነት በብሔር ልዩነት በአምባገነንነት ላይ የተመሰረተ ህገ መንግስት የሚለው አለው። አወቃቀሩ ሁሉ ዘረኝነትን ኢትዮጵያን የመከፋፈልን መንፈስ የሚያሳይ ነው። የወያኔ ህገ መንግስት የሚተበቅና የሚሻሻል ሳይሆን መፍረስ መሰረዝ ያለበት ነው። ህዝብ በራሱ ውሳኔ በራሱ ፍላጎት በራሱ ድምጽ የሚበጀውን ህገ መንግስት ማምጣት አለበት ማለት ነው። መቅረጽ አለበት ማጽደቅ አለበት። የወያኔ እንግዲህ ስራስንን ሁሉን እናፈርሰዋለን። ምክንያቱም በዘረኝነትና በልዩነት በክፍል ላይ የተመሰረተው ማለት ነው እንጂ የታሪካችንን የቅርሳችንን የማንነታችንን ነገሮች ሁሉ ማፍረስ ሰው መግደል ማለት አይደለም። በፍርድ ሰው መገደል አይደለም። እኛ በደርግ ጊዜ አውጥቶ ግድያ እኮ የጀመረው በሀፓ ላይ አይደለም። አንድ ሁለት ሶስት የሀፓ አባላት ከ60 ሚኒስትሮች ጋር ባለስልጣኖች ጋር ተብሎ ቢገቡም አብዛኛውን የገደለው አፄ ኃይለሥላሴን ጭምር የገደለው አለ ህግ ነው፣ ህገ ወጥ ነው። ለፍርድ አላቀረባቸው የሚያውቁትን እንኳን ለታሪክ አላስቀሩ። በውድቅታው ተቶ ነው የረሸናቸው። ይሄ ህገ ወጥ ነው ብለናል፣ ያንንም ብለናል። አሁን የምንለው ነገር ነው። እንዲህ አይነት አሰራር አይደለም። እንዲህ አይነት ይሄ አይደለም። ስር ነቀል ማለት ነቅሎ ሁሉን ሰውን ሁሉ መጨረስ ማለት አይደለም። ስርዓቱ ግን ማፍረስ ማለት ነው። ምክንያቱም በዲሞክራሲያዊ መሰረት ላይ ነው የሚገነባው። ወያኔ ደግሞ በዘረኝነት ላይ ነው ሁሉ ህጎቹ፣ ህገ መንግስት የሚለው አስተዳደሩ መዋቅሩ ሁሉ በዛ ላይ ተመሰረተ ስለሆነ እሱ ማፍረስ ያስፈልገናል። እሱ ይቀጥልልን የሚሉ ከሆነ ተቃዋሚዎች አሉ። አሁን በዚህ በአንቀጽ 39 ካልቀጠለልን፣ ክልል የሚለው ካልተጠበቀልን መለያየት አለብን፣ በቃ ፌዴራሊዝም የሚለውን ያበላሸውን ግን ይቆይልን የሚሉ ኃይሎች አሉ። እነሱንም ተከራክረን ይሄ አያዋጣም ይሄ ይጎዳል ብለን ሐሳብ ልናስቀይራቸው ነው። ለሽግግርም ሂደት ያለው ቅድም ውይይቱም ያስፈልገው እዛ ላይ ነው። በኋላ ወደ መጥፎ እንዳያመራ ወደ መጥፎ ዝንባሌ እንዳያመራ ማለት ነው። ግን ያንን ለማስቀጠል አሁን ጠቅላይ ሚኒስትሩ እንደሚለው ህገ መንግስቱ መጠበቅ አለበት፣ እሱ ማስጠበቅ ነው። ኢህአዴግን ማስቀጠል ነው አድሶ የሚለው ካለ እንግዲህ እንትናችን የትግላችንን አላማና ውጤትና እንትኑን ትብሎታል ማለት ነው፣ ክዶታል፣ ሰርዞታል ማለት ነው። እና ትግል መቀጠል ያለብን ለዚህ ነው። ትግራችን ይቀጥል የምንለው እኛ እና ስር ነቀል ለውጥ ማለትም አክቸል ችሎና ለህዝብ የህዝብን ቀልብ ወደ ሌላ ለመውሰድ አድርጎ እንደው ሰው መግደል ምናምን አይደለም። ኢትዮጵያ ስር ነቀል ለውጥ አልተደረገም። አፄ ኃይለሥላሴ ወረዱ፣ በፊውዳሊዝም አንጻር የመሬት አዋጅ ወጣ፣ ግን መንግስት የህዝብን መሬት ይዞ መንግስት የተባለው የነሱ የመንግስት ገባር ነው ያደረገው። አርሶ አደሩ አርሶ አደሩ መብት አልሰጠውም። መሬት ለራሹ በስራ ላይ አልዋለም። እኩልነት ደግሞ አልመጣም፣ አምባገንነት መጣ። ግን በህዝብ ስም ነው የአምባገንነት። በቃ ይሄ ለውጥ አይደለም። ስር ነቀል ለውጥ አልነበረም በደርግ ጊዜ። ስለዚህ ለስር ነቀል ለውጥ ገና ታገልን። ማመጣ ወያኔ በማሉ መጣ። ወያኔ መጥቶ የዘረኝነትን የአምባገነንነትን የኢፍትሃዊ መሆንን ህግን መጣስን ከህግ የበላይ መሆንን ነገር አሰፈነ እንጂ አስቀጠለ እንጂ አልለወጠም፣ አላሻሻለም፣ አዲስ ስርዓት አላመጣም። የመጣው ዘረኛ ስርዓት ነው ያመጣው። እሱም ደግሞ እንቃወመውና ዴሞክራሲን የሚጻረር ስርዓት ስለሆነ እሱንም ታግለነዋል። አሁን ትግላችን የሚቀጥለው አንድ ግለሰብ ስልጣን ለማምጣት አጨጭበን ስልጣን ልናወጣ ወይም ኢህአዴግና ወያኔን አዲስ ጭምብል አድርጎ ለማስቀጠል አይደለም። እንደሱ ከሆነ ስር ነቀል ለውጥ የለም። ስር ነቀል ለውጥ የሚለው ወያኔን ከነ ስርዓቱ ከነ ግሳንግሱ የሚያስወግድ እና ኢትዮጵያዊነትን ኢትዮጵያን የሚገነባ ስርዓት የሚጠቅም ለህዝባችን ለአብዛኛው የሚጠቅም ስርዓት መኖር አለበት ነው። ይሄ ነው መንፈሳችን፣ ይሄ ነው እኛ አቋማችን፣ ይሄ ነው አቋማችን። አሁን የምንቀይርበት ምን ምክንያት ስላላገኘን ስር ነቀል ለውጥ ያስፈልጋልና ጠቅላይ ሚኒስትሩ አልገባውም ነው ምንለው። ስለ ስር ነቀል ለውጥም አልገባውም። ብዙ ጥራዝ ነጠቅ በሆኑ ንግግሮችና የሰው ቀልብ ሊስቡ በሚችሉ አነጋገሮች እና ጭብጨባ ሊያመጡ በሚችሉ አነጋገሮች መሰረት ፖለቲካ አይካሄድም። ነገሮችን ጠለቅ ብሎ ማወቅ ማጥናት። እኛ ያደረግነው ምርጫ የፖለቲካ ምርጫ በጥናት ላይ ያልተመሰረተ ሌለው ሞከረ ምን ማለት ነው? እኛ አጥንተን አውቀን ነው የመረጥነው። መረጣችሁ ስህተት ነው መንገዱ ይችላል አይ አንተም የመረጥከው መንገዱ ስህተት ነው ለነሩ ይችላል አንችለው እንችላለን ግን ሳጠሩ ዝም ብሎ ዘዋሉበት ማለት ይሄን ዝም ብሎ ማጥላላት ዘመቻ ከመሆን አልፈም ስለዚህ ስር ነቀለውጥ አሁንም ያስፈልጋል ወያኔን ከስሩ ነቅሎ መጣል ያስፈልጋል ከነስርዓቱ ይሄ ማለት ያንዳንዱ በወያኔ መንግስት ያለው ሰው ሁሉ መጨረስ ነው ማለት አይደለም እንደዚህም ብሎ መገመት መረዳት ደግሞ ስህተት ነው አላዋቂነት ነው የሚያሳየው ስለዚህ እኛ ስር ነቀለውጥ ያስፈልጋል እንላለን
ህዝበኝነት ምንድነው ከአዲሱ ሹመስ ጋር ምን ያገናኛቸዋል
እኛ እንግዲህ እኛ ስለ ግለሰቡ ያለን ወይም ስለ ግለሰቦቹ ያለን አመለካከት ግሬ ቀደም ብለን እንዳልነው መጠርጠር ሲያንስ ነው ብለናል ምክንያቱም 28 አመት በወያኔ ጉያ የነበሩ ናቸው እና እኛ ከህባብ እንቁላል እርግብ ይወጣል የሚለው ላይ አናምንም ብዙ አንዳንዶች ይቻላል ኮስቶ የሚወጡ ይኖራሉ ከመጥፎ ስርዓትም ለውጥ አምጪ ሰዎች ሊመጡ ይችላሉ ይላል እዛ ስክርክር መግባትም አንፈልግም እኛ አማኝ አይደለንም በእንዲህ አይነት አነጋገር ስንጀምር ስለዚህ መጠርጠር ሲያንስ ነው ያልነው ለዚህ ነው እንጠረጥራለን ግን ህዝበኝነት ነው ምለው እኛ ህዝበኝነት አዋጣም ህዝበኝነት ምንድነው ሊስብ ይችላል የሰውን ቀልብ ሊስብ ይችላል ለምሳሌ ኢትዮጵያዊ ኢትዮጵያ ስላለ አዲስ ሹም ወይም ጠቅላይ ሚኒስቴሩ ብዙ ሰው ይህንን ሰምቶ ስላልነበረ ከዚህ በፊት ስላልሰማ ይህንን ብዙ ሰው በጣም ደስ ብሎታል ምክንያቱም እነዛ ኢትዮጵያን እንኳን ስሟን መጥራት የማይፈልጉ ጉዶች ስለነበሩ ወያኔዎቹ አሁንም ናቸው ያን ጊዜ ይህንን ሲል ሰው ሀሃ ይላል ግን አሁን ለምሳሌ ኢትዮጵያዊነትን የሚያጠናክር ስራ እየሰራ ነው ወይ አይደለም ተጨባጭ እንደውም ልዩነትንና ክፍፍልን የሚያጠናክር ህዝብን ደግሞ የሚያሰጋ እና የሚያሳስብ ስራ እየሰራ ነው ጠቅላይ ሚኒስቴሩንም አገኘ ነው የሚሉት ሰዎች ቅናቸው ለዚህ አዳዲሶቹ ሹሞች አዳዲስ ልበላቸውና ቅን ሰዎች ናቸው ያምኑበታል በሚሉት ይላሉ እሱ አይደለም ዋና ለኛ ቅንነት አይደለም እኛ የግለሰብ ስሜቱና መንፈሱን ዝም ብሎ እንትኑን አይደለም ሊያምን ይችላል በሚለው ስን እንኳን ነው ግን ስራው ምንድነው ነው ወኛ ነው ምን አይነት ተቋሞች አሉ የሚወሰዱት እርምጃዎች ምንድናቸው ነው እንጂ በድርጅትማ በራሱ እምነት ግለሰብ በራሱ እምነት እኮ በጣም ጥሩ እምነቶች ይኖር ይችላል ግምቶችም ይኖር ይችላል ሰው ጥሩ እየሰራን ነው ህዝብን እየጠቀምን ነው ህዝብ እየወደደንም ነው አጨብጭቦልናል ወዶናል ሃይ ሃይ ብሎናል ወይስ ሌላ ቦታ መሄድን ይችላልን ይሄ ግን ሁሉ መሰረት የለውም መሰረት ያለው ነገር በተጨባጭ ምን እየተሰራ ነው ምን አቋም እየተወሰደ ነው ለሀገራችን ለግንባታዋ ለዲሞክራሲዋ የሚጠቅም ምን እርምጃ እየተወሰደ ያን እርምጃ ይሄ ግለሰብ እየወሰደ ነው ወይም ቡድኖቹ እየወሰዱ ናቸው እንላለን እንጂ እኛ እኮ ከዚህ መለስም ሲደነቅና እናውቃለን መንግስቱንም ያደንቁ ብዙ ነበሩ ግን እነዛ ሰዎች ስራቸው አምባገነን ስራ ነው ወደ አምባገነነት የሚወስዳቸውን ስራ ነው የሚሰሩት እኔ እንዲያረጋለሁ ማን ነው አንድ ሰውን ግለሰብ ወሳኝ ያረጋው እኛ እኮ ይሄ ቁም ነው ያለው የግለሰብና የአንድ ቡድን ወሳኝነት ይቁም እስቲ ህዝብ ድምጽ ይኖረውና መጀመሪያ ህዝብ ለራሱ የሚበጀውን ህገ መንግስት ያርቅቅ ለራሱ የሚበጀውን ፍትሃዊ ስርዓት እንዲመሰረት ያድርግ ከዛ በኋላ ውድድር ሲመጣ ምርጫ ሊገቡ የሚፈልጉ ሰዎች ሲወዳደሩ ያኔ ተነስተው እኔ እንዲህ ችሎታለኝ ዶክተር ነኝ ማራቆ ነገር የለም ሁሉ ብሎ ህዝብን ማግባባትና የህዝብ ድምጽ ለማግኘት መሞከር ይቻላል ግን እኛ በእንዲህ አይነት ዲስኩሮች ላይ ተመስርተን ግምት አንሰጥም ህዝበኝነት ወደ አምባገነት ይመራል በታሪካችን ቀርቶ በአለም ታሪክም ስናየው ሁሉ አምባገነኖች ህዝበኛ ነበሩ ለህዝብ ቆማለን ብለው የህዝብን ቀልብ ስበው ህዝብ እንዲደግፋቸው አድርጎ በኋላ እንትናቸውን አስረግጠው ውጭ ያሉ ናቸው ምክንያቱም ህዝብ የወሳኝነትን መብቱን አሳልፎ ይሰጣቸዋል አመኔታ በግለሰብ ላይ ያደርጋል ያ ግለሰብ ቀስ እያለ ስልጣኑን ሲያከማች እንዴት እንደሚቀየር ግዴ መንግስቱ እንዴት ነው ሄደው የመንግስቱን አካል መጠየቅ ነው ስለ መንግስቱ የራሱ ጓደኞች የጻፉት መጻፍ ያንን ማንበብ ነው የሚፈሩት ሰው እንደሆነ በመሃላቸው ግቅ ብሎ የሚፈሩት ሰው ሆኖ ያን ሁሉ ጓደኞቹንም ህዝብንም የጨረሰ ሰው ሆነ መለስ ዜናዊ ማመጣጡ እንደዚህ ነው ቀስ እያለ መጥቶ በወያኔ የበላይነትን ያዘ ጭቅልታላን ባገነን የሆነ እና ህዝበኝነት አይደለም ህዝበኝነት አይጠቅምም እንደው ህዝበኝነት ሲመጣ ይሄ ደው እንዲህ አይነት ልፈፋ የሚያረጉ ሰዎች ሲመጡ መጠራጠር ያስፈልጋል ምንድነው አላማቸው ምንድነው አላማ ሲባል ጠቅላይ ሚኒስትሩ ህገ መንግስቱን ማስከበር ኢህአዴግን ማስቀጠል እና ለምርጫ መሄድ ይላል ምን ማለት ነው ወያኔን መቀጠል ማለት አለ ወያኔ ወያኔ ከሄዱ ነው ወያኔዎች እኮ አሉ የትም አልሄዱም እዛ ሄደው መቀሌ ተሸሽገዋል ምናምን እንደዚያ ተወሬም አለማውራት ነው የሚሻለው ቁጭ ብለዋል አገራችን ላይ ተቀምጧል ያን ሁሉ ቢሊዮን ብር ይዘዋል ያን ሁሉ ትጥቅ ይዘዋል ያን ሁሉ ወታደር ይዘዋል የትም አልሄዱም ይሄን ይልቅ በደንብ አምኖ ተገንዝቦ ምን ማድረግ ይቻላል አሁን ቅልበሳ ሊያርጉብን ነው ይላሉ ከመሯሯጥና ከመጮህ ለቅልበሳውን ማገድ የሚቻለው ህዝብ ስለሆነ ህዝባዊ መሰረት እንዴት ነው የሚገኘው ህዝባዊ መሰረት እንገንባ ህዝቡ ተሳታፊ እንዲሆን ጥቂቶች በዙሪያ እንደ እንትን እንደ ወፍ ስለተንጫጩ መሰረት አለ ማለት አይደለም ደገጥዬ ሲተኮስ ማን ነው ከጎን የሚቆመው ለማጣራት ያስፈልጋል ህዝብ እንዲሆን ከተፈለገ በአጉል ተስፋ አይደለም መሰረት ያስፈልጋል ህዝብ ደግሞ ጥያቄው ሲመለስለት ፍትህ ሲያገኝ ሲያይ ተስፋ ያረጋል በደንብ ተስፋ ያረጋል እና አሁን አንድ ሰው እኮ ለመገመት ዙሪያ ያሉትን ሰዎችና ጓደኞቹን ማየት ይበቃል ማናቸው የሚሰበሰቡት ያሉት ሰዎች ጠቅላይ ሚኒስትሩ የሚሰበስባቸው እነማን ነው እንበል እስቲ ከነዛ ውስጥ የህዝብ ሰው እነማን ናቸው እንበል የሁለት የሶስት የአራት ሰውን ቡድን ሁሉ ሰብስቧል እነ መንግስቱን ሊያግባባ ይሞክራል መንግስቱ ኃይለ ማርያም ማግባባት ማለት የኢትዮጵያን ህዝብ ደም መርገጥ ማለት በጣም መጥፎ እንትን ነው መጥፎ እይታ ነው ለሻቢያ አሳገሩን ከፍቶ መስጠት አሁን ጊዜው ነው ተገቢ ነው ማን የሚጠቀመው ከዚህ ከአረቦችና አሜሪካ ከሚደግፈው እርምጃ ስንል ህዝብ ነው ወይ ሰላም ጥሩ ነው
አቶ ኢያሱ አለማየሁ ጋር የተደረገውን ውይይት ክፍል 2 በረቦ መሸት ዝግጅታችን እናሰማለን።
አለጋሪው ጋሪ ወንደፈረሱ ቺበልቃሜ ፈጥኝ ልዘፈሱ ትንክም አለጋሪው ጋሪ ወንደፈረሱ ቺበልቃሜ ፈጥኝ ልዘፈሱ Yo sufrendo de poco mal huele siento que te huele baile la idea dura baile la idea dura soy solo de café probado y mi bella
Yeah.